ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን አሁን ጀመረ። የማክሮ ኢኮኖሚ ማሻሻያው ቀውስ ጋባዥ ነው ሲል ኢዜማ ተቃውሞውን ገለጸ።
አሁን ባለንበት ሁኔታ ብዙ ተግዳሮትን ሊያመጣ የሚችል ቀውስ ሊፈጥር ይችላል ብለን እንሰጋለን። በዋናነት ከፍተኛ የዋጋ ንረት ሊያስከትል ይችላል።
ቀደም ሲል የሰማችኋቸው የኢዜማ ትይዩ ካቢኔ ጸሐፊ ንጋቱ ወልዴን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጭ ተመልካቾች፣ እንደምናመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ አስማማው አየነ ልሰዳችሁ።
በድጋሚ እንደምናምሽታችኋል አድማጮቻችን። የዓለም ዜናዎችን የማቀርብላችሁ አስማማው አየነ ነኝ። በቅድሚያም ከዜናዎቻችን መካከል በኢራን ለተገደሉት የሐማስ መሪ የአስክሬን ሽኝት ስነ ስርዓት ተካሄደ፣ በናይጄሪያ ከተሞች የኑሮ ውድነትና ሙስናን ተቃዋሚ ሰልፎች ተካሄዱ፣ የዩናይትድ ስቴትስ ከሩሲያ ጋር በተደረገ የእስረኛ ልውውጥ አሜሪካውያን እስረኞች ማስለቀቋን አስታወቀች የሚሉት ከዜናዎቻችን መካከል ናቸው። ወደ መጀመሪያው ዜና አልፋለሁ። በተለያዩ የናይጄሪያ ከተሞች በብዙ ሺዎች የተቆጠሩ ሰዎች ዛሬ ሐሙስ ጸረ መንግስት የተቃውሞ ሰልፍ አካሂደዋል። ተቃዋሚ ሰልፈኞቹ አሽመድማጅ የሆነው የዋጋ ሽበትና የገንዘብ ዋጋ ማሽቆልቆል ባስከተለው የኑሮ ውድነት ላይ ተቃውሟቸውን አሰምተዋል። በዋና ከተማ አቡጃና በሁለተኛዋ ትልቋ ከተማ ካኑ በመንግስት ህንጻዎች ደጃፍ እሳት ለማቀጣጠል የሞከሩ ተቃዋሚ ሰልፈኞችን ፖሊስ በአስለቃሽ ጭስ በትኗል። በንግድ መዲናዋ ሌጎስም ተቃዋሚ ሰልፈኞች ሙስናን የሚያወግዙ ሰሌዳዎችና የአገሪቱን ባንዲራ ይዘው ዶል እየደወሉና እየዘመሩ ወደ መንግስት መስሪያ ቤቶች የሄዱ ሲሆን ብዛት ያላቸው የታጠቁ የጸጥታ ኃይሎች ጎዳናዎች ላይ መሰማራታቸውም ተዘግቧል። የአገሪቱ ፕሬዚዳንት ቦላ ቲኑቡ እንደ አውሮፓውያን አቆጣጠር ባለፈው ዓመት ይፋ ያደረጉት የኢኮኖሚ ማሻሻያ እቅድ የነዳጅ ድጎማን ማስቀረቱና የኒያራን የምንዛሬ ዋጋ እንዲያሽቆለቁል ማድረጉ የኑሮ ውድነትን ቀውስ አምጥቶብናል በማለት ብዙዎች ናይጄሪያውያን ይወነጅላሉ። ሰሞኑን በኬንያ ውስጥ የተካሄደው የተቃውሞ ሰልፍ ፕሬዚዳንቱ የታክስ ጭማሪ ህጉን እንዳይፈርሙ ማድረጉን ተከትሎ የተበረታቱት ናይጄሪያውያን አንቂዎች ባለፈው ሳምንት በኢንተርኔት አማካኝነት የተቃውሞ ሰልፍ ቅስቀሳ ሲያካሂዱም ቆይተዋል። የተቃውሞ ሰልፍ አደራጆቹ የሰልፉ ዓላማ የምጣኔ ሀብት ችግሮችንና ስር የሰደዱ ስርዓታዊ ችግሮች በሆኑት እንደ ሙስናና የፕሬስ ነጻነት በመሳሰሉ ጉዳዮች ተቃውሞ ለማሰማት መሆኑንም ተናግረዋል። የናይጄሪያ ፓርላማ አባላት ባለፈው ሳምንት የፌዴራል መንግስቱ ሰራተኞች ደሞዝ ከ30,000 ኒያራ ከጥፍ በላይ በማሳደግ 70,000 ኒያራ ወይም $43 ገደማ እንደሚሆን ድምፅ ሰጥተዋል። ፕሬዚዳንቱ በዚህ ሳምንት ህጉን የፈረሙት ቢሆንም አገር አቀፍ ተቃውሞን ለማብረድ ብዙም አልረዳቸውም። የናይጄሪያ ሃይማኖት መሪዎችና ሌሎች ማህበረሰባዊ ቡድኖች በኬንያ የተቃውሞ ሰልፍ እንደሆነ ሁከት ይቀሰቀሳል በሚል ፍራቻ የተቃውሞ ሰልፍ እንዳይካሄድ ለማግባባት ሞክረው እንደነበረም ተዘግቧል። የዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዎች በበኩሉ የናይጄሪያ መንግስት ከተቃውሞ ሰልፎች አስቀድሞ የሰጣቸው መግለጫዎች የኃይል እርምጃ እንደሚወስድ የሚጠቁሙ መሆናቸውን ገልጾም አስጠንቅቋል። በተያያዘ በናይጄሪያ ቦርኖ ክፍለ ግዛት ሰው በሚበዛበት የሻይ ቤት ውስጥ ቦምብ ፈንድቶ 19 ሰዎች ሲገደሉ ቢያንስ 20 ሰዎች መቁሰላቸውን የክፍለ ግዛቷ ባለሥልጣናት አስታውቀዋል። ፍንዳታው የደረሰው ትላንት ረቡዕ ማታ ሲሆን በአገሪቱ ባለፉት ጥቂት ሳምንታት ውስጥ ሁለተኛው የቦምብ ፍንዳታ መሆኑም ታውቋል። ከቦርኖ ክፍለ ግዛት ዋና ከተማ ከማይዱጉሪ 50 ኪሎ ሜትር ርቀት ላይ ባለች መንደር የደረሰው ጥቃት የአጥፍቶ ጠፊ ድርጊት እንዳልነበረ ግን ባለሥልጣናቱ አመልክተዋል። ለጥቃቱም ኃላፊነት የወሰደ አካል የለም። ሆኖም ቦርኖ ክፍለ ግዛት ውስጥ ጂሃዳዊ ቦኮ ሃራም እና የምዕራብ አፍሪካ እስላማዊ መንግስት የተባለው ቡድን በብዛት ይንቀሳቀሳሉ። ዩናይትድ ስቴትስ ከሩሲያ ጋር በተደረገ ታሪካዊ እስረኛ ልውውጥ አሜሪካውያን እስረኞች ማስለቀቋን አስታወቀች። በእስረኛ ልውውጡ አሜሪካውያን ጋዜጠኞች ኢቫን ጌርሾኮቪች እና አልሱ ኩርማሼቫ እንዲሁም የቀድሞ ዩናይትድ ስቴትስ ማሪን ኮር ሰራዊት መኮንኑ ፖል ዌላን እና የአሜሪካ ቋሚ ነዋሪው ቪላዲሚር ካራሙርዛ ተለቀዋል። የዩናይትድ ስቴትስ በጠቅላላው 16 ሰዎችን ያስለቀቀች ሲሆን ከመካከላቸው ሩሲያ ያሰረቻቸው 5 ጀርመናውያን እንዲሁም 7 የሩሲያ ዜጎች እንዳሉባቸውም ተመላክቷል። በልዋጩ ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ኖርዌይ እና ስሎቫኒያ ውስጥ ታስረው የነበሩ ሩሲያውያን ተለቀዋል። ይህ በዩናይትድ ስቴትስ እና በሩሲያ መካከል ከቀዝቃዛው ጦርነት ወዲህ ትልቁ የእስረኞች ልውውጥ መሆኑም ታውቋል። ዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሲልቫን ለጋዜጠኞች በሰጡት ቃል እጅግ ብዙ ወራት በፈጀ ውስብስብና ብርቱ ድርድር የተገኘ ውጤት መሆኑን ገልጸዋል። የእስረኛ ልውውጡ ለመጀመሪያ ጊዜ በርካታ ሀገሮችና ሸሪኮች በትብብር ያለ አግባብ ታስረው የቆዩ ሰዎችን ለማስለቀቅ የቻሉበት እንደሆነም ጄክ ሲልቫን አስታውቋል። በእስረኛ ልውውጡ ከተለቀቁት አሜሪካውያን መካከል አንዱ ከሁሉም ለረዘመ ጊዜ ሩሲያ ውስጥ ታስረው የቆዩት ፖል ዌላን ናቸው። ፖል እንደ አውሮፓውያን አቆጣጠር በ2018 ሞስኮ ውስጥ ከተያዙ በኋላ በ2020 በስለላ ወንጀል በቀረበባቸው ክስ የ16 ዓመት እስራት የተፈረደባቸው ናቸው። እርሳቸውም የዩናይትድ ስቴትስ መንግስትም ክሱን ሲያስተባብሉ ቆይተዋል። አድማጮቻችን፣ የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ኢራን በዋና ከተማዋ ቴህራን ለተገደሉት የሐማስ ፖለቲካ መሪ እስማኤል ሃኔ የአስክሬን ሽኝት ስነ ስርዓት አካሂዳለች። የሐማሱ መሪ መገደል ክልላዊ ግጭት ያስከትላል የሚልም ስጋት ፈጥሯል። ዛሬ ሐሙስ በተከናወነው የአስክሬን ሽኝት ላይ የኢራን መንፈሳዊ መሪ አያቶላህ አሊ ሐሚኒ እንዲሁም አዲሱ ፕሬዚዳንት ፓዙድ ፑሽኪያን ተገኝተዋል። እስማኤል ሃኔ ወደ ቴህራን የተጓዙት በአዲሱ ፕሬዚዳንት ባለሲመት ላይ ለመገኘት መሆኑም ተዘግቧል። ሐማስ የቀብር ስነ ስርዓታቸውን መቀመጫቸው በነበረችው በካታር ነገ አርብ እንደሚፈጸም አስታውቋል። ዛሬ ሞንጎሊያ ጉብኝት ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሃኔን ግድያ በቀጥታ ሳያነሱ በመካከለኛው ምስራቅ መረጋጋት እንዲሰፍን ተማጽኖ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬዥ በበኩላቸው ትላንት ረቡዕ ባወጡት መግለጫ የሃኔ መገደል እንዲሁም እስራኤል ቤይሩት ውስጥ የሂዝቦላ ተዋጊ አዛዥ መግደሏ በመካከለኛው ምስራቅ አካባቢ ውጥረቱን በአደገኛ ሁኔታ የሚያባብስ መሆኑን ተናግረዋል። እስራኤል ከትላንት በስቲያ ማክሰኞ ከፍተኛ የሂዝቦላ አዛዥ ፏድ ሽኩር ቤይሩት ላይ ባደረሰችው የአየር ጥቃት ገድላለች። እንደ አውሮፓውያን አቆጣጠር ሐምሌ 13 ቀን ደቡባዊ ጋዛ ሃን ዩኒስ ውስጥ ባደረሰችው የአየር ጥቃትም የሐማስን ወታደራዊ ክንፍ አዛዥ መሐመድ ደይፍን መግደሏን ዛሬ ሐሙስ አረጋግጣለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በማናቸውም ግንባር በእኛ ላይ ምንም አይነት ጥቃት የሚሰነዝር ከባድ ዋጋ ይከፍላል ሲሉ ትላንት የተናገሩ ሲሆን የእስማኤል ሃኒዬን ግድያ ግን አላነሱም። ይህ በእንዲህ እንዳለ የእስራኤል ኃይሎች ጋዛ ሃኒዩስ ላይ የአየር ድብደባ መቀጠላቸውን፣ ራፋና ማዕከላዊ ጋዛ ውስጥም ወታደሮቻቸው እያጠቁ መሆናቸውን የእስራኤል የጦር ኃይል አስታውቋል። ዩክሬን በማዕከላዊና ምስራቃዊ ግዛቶች ያሉ አካባቢዎች ላይ ጥቃት ለማድረስ ሲበሩ ያገኘቻቸውን 7 የሩሲያ ሰው አልባ አውሮፕላኖች መታ ማውደሟን አስታወቀች። ዩክሬን የአየር ኃይል ድሮኖች የጣለችው ኪቭ፣ ሄርዞን ድሊፕቶ፣ ፔትሮቭስክና ፖልቶቫ ክፍለ ግዛት ውስጥ መሆኑን አመልክቷል። ሩሲያ ሀርኪቭ ውስጥ ባደረሰቻቸው የመድፍ ድብደባ አንድ ሰው ሲገደል መኖሪያ ቤቶች መውደማቸውን ዩክሬን አስታውቃለች። ይህ በእንዲህ እንዳለ ዩክሬን ከምዕራብ አገሮች የተላኩላት የመጀመሪያዎቹ F-16 ተዋጊ ጀቶች የደረሷት መሆኑን የዩናይትድ ስቴትስ ባለሥልጣናት ትላንት አስታውቋል። የሩሲያ ጥቃት ለመመከት የሚያስፈልጓት ጀቶች እንዲሰጧት ስትወተውትም ቆይታለች። ምዕራባውያን አገሮች በበኩላቸው ጦርነቱን የባሰ ያቀጣጥላል በሚል ስጋት ተዋጊ ጀቶች መላኩ ላይ ፈጥነው መስማማት ሳይችሉ ቆይቷል። ዩክሬን የገቡላት ተዋጊ ጀቶችም ምን ያህል እንደሆኑም ለጊዜው አልታወቀም። በመጨረሻም የአሜሪካዊቷ ኬቲ ሌድኪ ረቡዕ ሐምሌ 24 ቀን 2016 ዓ.ም በተካሄደ የፓሪስ ኦሎምፒክ በ1500 ሜትር የውሃ ዋና ውድድር ወይም ፍሪስታይል በበላይነት በማሸነፍ 7ኛውን የኦሎምፒክ የወርቅ ሜዳሊያ ስታገኝ በአጠቃላይ 12 ሜዳሊያዎችን ሰብስባለች። የ27 ዓመቷ ሌድኪን በመከተል ፈረንሳዊቷ አናስቲ ክሪፒኒች ኒኮቫ የብር ሜዳሊያ ስታገኝ ጀርመናዊቷ ኢዝባቤል ጎሴ በተመሳሳይ የውድድር የናስ ሜዳሊያን አግኝታለች። ሌዲኪ ከዚህ ቀደም ትልቁን ሽልማት ካገኙ አሜሪካውያን ሴቶች ዳራ ቶሬዝ፣ ናታሊ ኩሊን፣ ጄኒ ቶምሰን ጋር በመሰለፍም ከትልቆቹ የሴት ዋናተኞች መካከል ተርታ ተሰልፋለች። በወንዶች የ200 ሜትር የቢራቢሮ ስልት ዋና ውድድር ፈረንሳዩ ሊዮን ማርጋንድ በፓሪስ ጨዋታ ሁለተኛ የወርቅ ሜዳሊያውን ማሸነፉም ተዘግቧል። አድማጮቻችን፣ የምሽቱ ከዓለም የሰባሰቡ ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ደረጀ ልምራችሁ።
ለዓለም ዜናዎቹ አስማማው አየነውን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ VOA Amharic ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ዋና አዘጋጃችን ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። የማክሮ ኢኮኖሚ ማሻሻያው ቀውስ ጋባዥ ነው ሲል ኢዜማ ተቃውሞውን ገለጸ። የውጭ ምንዛሪ ተመን በገበያ የመወሰኑ የዋጋ ንረትን ከማባባስ ያለፈ ዘላቂ ፋይዳ አይኖረውም ሲል ኢዜማ እርምጃውን ተቃውሟል። ፓርቲው ባወጣው መግለጫ በዚህ እርምጃ ምክንያት ለሚመጣው ማንኛውም ምስቅልቅል ውሳኔውን ያሳለፈው መንግስት ሙሉ ኃላፊነትን ይወስዳል ብሏል። የኢዜማ ትይዩ ካቢኔ ጻፊ ንጋቱ ወልዴ እርምጃው ወቅቱን ያልጠበቀ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ለውጡን በቁንጽል ሳይሆን በመላአት መመልከት ይገባል ሲሉ ገልጸዋል። ኬኔዲ አባተ።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ረቡዕ ሐምሌ 24 ቀን 2016 ዓ.ም ባወጣው መግለጫ መንግስት በዚህ ሳምንት መጀመሪያ ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያ የኑሮ ውድነትን የሚያባብስ ነው ሲል ተችቶታል። የውጭ ምንዛሬ ተመን በገበያ መወሰኑ የዋጋ ንረትን ከማባባስ ያለፈ ዘላቂና መሰረታዊ ችግሮቻችንን የመፍታት ፋይዳ አይኖረውም ሲል ፓርቲው ገበያ መሩን የገንዘብ ፖሊሲ ማሻሻያ ነቅፏል። የኢዜማ ትይዩ ካቢኔ ጸሐፊ ንጋቱ ወልዴ ወቅቱን ያልጠበቀ ነው ያሉት ይህ እርምጃ በተለይ በዝቅተኛ ገቢ የሚተዳደሩ የህብረተሰብ ክፍሎችን የሚጎዳ እንደሆነ ለአሜሪካ ድምጽ በሰጡት አስተያየት ተናግረዋል።
አሁን ባለንበት ሁኔታ ብዙ ተግዳሮትን ሊያመጣ የሚችል ቀውስ ሊፈጥር ይችላል ብለን እንሰጋለን። በዋናነት ከፍተኛ የዋጋ ንረት ሊያስከትል ይችላል። የዋጋ ንረት እንደምታውቀው በአቅርቦትና በፍላጎት መካከል ባሉ አለመጣጣሞች ምክንያት ሊፈጠር የሚችል ነው። ያንንን ክፍተት መሙላት ባልተቻለበት ሁኔታ እንደገና ደግሞ አጠቃላይ ሀገራዊ አውዱ የሰላም ሁኔታ ባልተስተካከለበት እንደዚህ አይነት እንድምታቸው ሰፋ ያሉ የዋጋ ንረት የሚያስከትሉ የፖሊሲ ማሻሻያዎች እንድምታቸው ከፍ ያለ ነው። የማህበራዊ ፍትህ እንደሚያቀነቅን አንድ ፓርቲ የኛ ሀሳብ እንዲህ አይነት ፖሊሲዎች ሁሉንም የማህበረሰብ ክፍል በተነጻጻሪ ተጠቃሚ የሚያደርጉ መሆን አለባቸው ብለን እናስባለን። ይሄ ግን ባልተመጣጠነ ሁኔታ የታችኛውን የማህበረሰብ ክፍል ኑሮ ኦልሬዲ ከፍ ያለ ችግር ላይ ነው ያለው፣ የባሰ ደግሞ እንዲያሽቆለቁል ሊያደርገው ይችላል የሚል ስጋት አለን።
በሌላ በኩል የማክሮ ኢኮኖሚ ለውጡን በቁንጽል ሳይሆን በምልአት መመልከት ይገባል ሲሉ በማህበራዊ ትስስር ገጻቸው ላይ አስተያየታቸውን ያሰፈሩት ጠቅላይ ሚኒስትር አብይ አህመድ አካሄዳችን ድሃ ተኮር ነው፣ ትኩረታችንም ለችግር በመጠቃት ተጋላጭ የሆኑ ደካሞችን መደገፍ ነው ብለዋል። ጠቅላይ ሚኒስትሩ በማክሮ ኢኮኖሚ ማሻሻያውና ተያያዥ ጉዳዮች ላይ ዛሬ ሐሙስ ሐምሌ 25 ቀን ከባለድርሻ አካላት ጋር መወያየታቸውንም አስፍረዋል። የለውጥ ስራውን ባልተገባ ህገወጥ መንገድ ለመጠቀም በሚፈልጉ ነጋዴዎች ላይ እርምጃ እንዲወሰድ ለህግ አካላት ኃላፊነት መሰጠቱን ጠቅላይ ሚኒስትሩ ገልጸዋል። ከምርታማነትና የሀገራዊ ጸጥታ ጉዳዮችን ከመሳሰሉ ጉድለቶች በተጨማሪ ይህን ፖሊሲ በማስፈጸም ሂደት ሊመጡ የሚችሉ ከፍተኛ ህጸጾችን ለማስተናገድ አቅም ያላቸው ተቋማት የሉም የሚለው ኢዜማ በበኩሉ የፖሊሲ ማሻሻያው ጊዜያዊ የውጭ ምንዛሬ ችግርን በመፍታት ላይ ብቻ ትኩረት ያደረገ ነው በማለት ተችቷል። ፓርቲው ፖሊሲ የማውጣት ሉዓላዊነትን የሚገድብ ማሻሻያ ውጤቱ ቀውስ ጋባዥ፣ ትርፉም አገራዊ ዕዳ ነው ሲልም በመግለጫው አመልክቷል። የኢዜማ ትይዩ ካቢኔ ጸሐፊ ንጋቱ ወልዴ
የሚወሰዱ እርምጃዎች ዓለም አቀፍ ተቋማት ፑሽ የተደረጉ ወይም ደግሞ በግድ እንድንወጣቸው የሚደረጉ ክኒኖች ናቸው ብለን ነው ምናምነው። ስለዚህ ከዚህ በፊት የብርን የመግዛት አቅም ከማዳከም ጋር በተያያዘ የተወሰዱ እርምጃዎች የታሰበው ለውጥ አለማምጣታቸው በተደጋጋሚ ታይቷል። ስለዚህ አሁንም ያንኑ ነው እየደገምን ያለ ነው። በተግባር ደግሞ ገበያውን ክፍት አደርጋለሁ የሚል ነገር እየፈጸምክ ድጎማዎችን ይህን የምታደርጋቸው ነገሮች ፎይታ ሊሰጥ ይችላል፣ በጊዜያዊነት ግን ዘላቂ አይደለም። ምንዛሬ ተመን የፖሊሲ መሳሪያ ነው። መቼ ነው ይሄ መሆን አለበት በሚለው ላይ ነው የኛ ዋነኛ ይሸዋችን ጉዳያችን ማለት ነው።
የገንዘብ ሚኒስትሩ አቶ አህመድ ሽዴ የማክሮ ኢኮኖሚ ማሻሻያውን በሚመለከት በትናንትናው ዕለት ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች መልስ ሲሰጡ በዘላቂነት የዋጋ ንረትን ለመቆጣጠር ከዚህ የተሻለ አማራጭ የለንም ብለዋል። ሆኖም በአጭር ጊዜ የሚኖሩ የዋጋ ንረት ተጽዕኖዎችን ለመቀነስ መንግስት የደሞዝ ጭማሪን ጨምሮ የተለያዩ የድጎማ እርምጃዎችን እንደሚወስድና ለዚህም ተጨማሪ በጀት እንደሚጠይቅ ተናግረዋል። ይሁን እንጂ ይህ የመንግስት እርምጃ ለጊዜው ማስተጋገሻ ከመሆን ባለፈ ችግሩን በዘላቂነት ሊፈታ የሚችል የመፍትሄ ሐሳብ አይደለም ያለው ኢዜማ ማሻሻያው ከመደረጉ አስቀድሞም ይህን መሰል እርምጃ ቅድመ ሁኔታዎች ሳይሟሉ በጥድፊያ ሊወሰድ እንደማይገባ በወተውትም ሰሚጆሮ አላገኘሁም ብሏል። ስለሆነም የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ ለሚመጣው ማንኛውም በሀገርና በህዝብ ላይ የሚደርስ መስቀልቀል ውሳኔውን ያሳለፈው መንግስት ሙሉ ኃላፊነቱን ይወስዳል ሲል በመግለጫው አመልክቷል። የለውጥ ስራዎቻችን ሁሉ ስኬት በባለድርሻ አካላት የተባበረ ጥረት ላይ ይመሰረታል ያሉት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ይህም ምርታማነትን፣ የውጭ ንግድንና ገቢን ተባብሮ ማሳደግ ነው ብለዋል። የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸውን እንደቀጠሉ ነው። ዛሬ የአንድ ዶላር መግዣ ዋጋ በንግድ ባንክ ከ80 ብር በላይ ተተምኖ የዋለ ሲሆን ከግል ባንኮች ደግሞ የአንድ ዶላር ዋጋን ከ83 ብር በላይ የተመኑ አሉ። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት በቀጥታ ከዋሽንግተን ዲሲ ከአሜሪካ ድምጽ የሚተላለፍላችሁን የአሙስ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ነበረ። ከዚህ የትንታኔው መጽሔት ይቀጥላል። በጎፋ ዞን ጊዜ ጎፋ ወረዳ በደረሰው የመሬት መንሸራተት አደጋ የሞቱ ሰዎችን አስክሬን የመፈለጉን ስራ ከአስር ቀናት ጥረት በኋላ ትናንት ረቡዕ ማቆሙን የደቡብ ኢትዮጵያ ክልል መንግስት አስታወቀ። የተገኙት አስክሬኖች የቀብር ስነ ስርዓት በክብር መፈጸሙን የገለጹት የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሰናይት ሶሎሞን የስድስት ሰዎችን አስክሬን ግን ማግኘት እንዳልተቻለ አመልክተዋል። የቤተሰቦቻቸውንና የዘመዶቻቸውን አስክሬን ያላገኙ የቀበሌ ነዋሪዎች በበኩላቸው አስክሬናቸውን እስክናገኝ ፍለጋውን አናቁምም ሲሉ ለአሜሪካ ድምጽ በስልክ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
በደቡብ ኢትዮጵያ ክልል በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻ ጎዝዲ ቀበሌ ባለፈው ሐምሌ 14ና 15 ቀን 2016 ዓ.ም በተከሰተው የመሬት መንሸራተት አደጋ የሞቱ ሰዎችን አስክሬን የመፈለጉ ጥረት ከአስር ቀናት በኋላ ትናንት ረቡዕ ማቆሙን የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ለጋዜጠኞች በሰጡት መግለጫ አስታውቀዋል።
እንደሚታወቀው አደጋው ከደረሰ ከአንድ ሳምንት በላይ ሆኗል። እስከ ትላንትናው ዕለት ድረስ የአስክሬን ፍለጋው ስራ ተጠናክሮ ሲሰራ የቆየ ሲሆን ከዛ ባለፈ ደግሞ ከአካባቢው ማህበረሰብ ጋር ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በጋራ ውይይት በማድረግና በመተማመን ስፍራውን በክብር የማካለል በስፍራው መታሰቢያ የሆኑ ችግኞችን የመትከልና ከስፍራው ማግኘት ያልቻልናቸውን ስድስት ወገኖችን በሚወክል መንገድ አካባቢውን አካሎ በክብር ለማኖር ከማህበረሰቡ ጋር ተግባቦት ተፈጥሯል።
በፍለጋው የተገኙት የ243 ሰዎች አስክሬን በክብር እንዲያርፉ ተደርጓል ያሉት ወይዘሮ ሰናይት የስድስት ሰዎችን አስክሬን ማግኘት እንዳልተቻለ ገልጿል።
በናዳው ምክንያት የተሸፈኑ ወገኖችን ወይም ህይወታቸው ያለፉ ወገኖችን ከናዳው ስር የማውጣት ስራ ተሰርቷል ማለት ነው። በዚህም በአስክሬን ማፈላለግ ስራው ወደ 243 የሚሆኑ ወገኖችን አስክሬናቸውን አግኝተን በክብር ማሳረፍ ችለናል ማለት ነው። ከዚሁ ጎን ለጎን ከዛ ውጪ ወደ ስድስት የሚሆኑ ወገኖች ደግሞ ከቦታው ላይ ማግኘት አልተቻለም።
የክልሉ መንግስት የአስክሬን ፍለጋው ስለመቆሙ ቢገልጽም አቶ ሰለሞን ሶማ የተባሉ የገዘ ጎፋ ነዋሪ ደግሞ ዛሬም የአስክሬን ፍለጋ ቁፋሮ ቀጥሏል ብሏል።
እኔ ዛሬ ከነጋ ሁለት ጊዜ ቦታውን አይቻለሁ፣ እየተቆፈረ ነው። አስክሬን ያልተገኘላቸው ራሳቸውን አስክሬን እየቆፈሩ ነው። አግኝተው ያወጡት ቁፋሮን አቁመዋል።
ከሽማግሌዎች ጋር ተነጋግረን አካባቢው ላይ የነበረውን ቁፋሮ አቁመናል። ያልተገኘው አስክሬን ቁጥር 6 ነው። ቦታው ላይ ዛፍ እንዲተከል እናደርጋለን። በዚህ ተስማምተናል። መንግስት እያለ ያለው ክልሉ መንግስት
ልል ይችላል። መንግስት ልን ይችላል። አሁን ተንጀብል የሆነ መረጃ ነው አደለ ፈልከው? ስለዚህ በአይን እያየን ስለሆነ ቁፋሮ አሁን እየተቆፈረ ነው። መንግስት በራሱ አጀንዳ ሊቀርጽ ይችላል፣ እንደዛ ልል ይችላል፣ አስቆማለሁ ልል ይችላል፣ ይቁም ልል ይችላል። ይሄ አይደለም ዋናው ነገር፣ ተግባር ነው። ተግባር እስከሆነ ድረስ በተግባር እያየን ነው አሁን እየተቆፈረ ነው። አልተካለለም። አንድ ሁለተኛ ሰው እዛ ቦታ ላይ እንዳይገኝ ተብሎ የተሰጠ ማንዴትም የለም። በህይወት ያሉ ሰዎች ከአካባቢው ለቆ እንዲወጡ ታጠቅም ገብቷል፣ መከላከያ ሰራዊትም ገብቶ ህዝቡ እዛ አካባቢ እንዳይገኝ የሚለውን እያወጡ ነው። ግን ናዳው ላይ ሰው አለ፣ እየቆፈረ ነው።
የአሜሪካ ድምፅ በስልክ ያነጋገራቸው አየለ ቦን የተባሉ የአካባቢው ሸማግሌም የዘመዶቻቸውን አስክሬን ያላገኙ ቤተሰቦች አሁንም ፍለጋ ላይ መሆናቸውን ጠቁመዋል።
አስክሬኑ ያልተገኘ አስክሬን አለ፣ አሁንም እየተቆፈረ ነው። ሰዎች ችግር ነው ደግሞ አሁንም ጭቃውም የዝናቡም ችግር ነው። ቁፋሮ የተቆፈረ ነው። አቁሙ ተብሏል፣ ግን የማ ቤተሰቦች እንደምንም ዘ አስክሬንን እንገኛለን ብለን እየቆፈሩ ነው። እኛ አስክሬን ሳንገኝ እንዴት እናቆማለን እያሉ ሰዎችን በቃ በጭንቅ ላይ ናቸው።
የአሜሪካ ድምፅ በቀደመ ዘገባው ያነጋግራቸው አቶ ታደሰ ታደለ የተባሉ ነዋሪም ሁለቱንም ወላጆቻቸውን ጨምሮም በአደጋው ሞቶብኛል ከሚሏቸው 13 ሰዎች ውስጥ ያጎታቸው አስክሬን እንዳልተገኘ ተናግሯል። የአጎታችንን አስክሬን አግኝተን እስክንቀብር ድረስ ፍለጋውን እንቀጥላለን ብሏል።
አጎቴ እስካሁን አልተገኘም። ያው እየፈለገን ነው። እስከ መገኝ ድረስ አጠንትንም በሆን እናገኛለን ያልን ነው። ግን ተወስኗል። አትቆፍሩ፣ አትፈልጉ። በቃ የተገኘው ተገኝቷል፣ አልተገኘው ራሱ ጉዳይ። በቃ አትፈልጉ፣ እናንተም የቀራችሁ ትበቃላችሁ ብሎ ወስኗል። ቀበለ መንግስትና የወረዳው መንግስት
የኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሰናይት የመሬት መንሸራተት አደጋው ከደረሰበት የከንቾ ሳቻ ጎዝዲ ቀበሌም ከ5000 በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ ማድረጋቸውን አስታውሰው ለተጎጂዎች ሰብአዊ ድጋፍ መቀጠሉን አመልክተዋል።
እስካሁን ድረስ የደረሰን በገንዘብ ወደ 50 ሚሊዮን የሚጠጋ ሲሆን እንደዚሁ ደግሞ በአይነት የተደረጉ ድጋፎች ወደ ገንዘብ ሲቀየር ከ70 ሚሊዮን ብር በላይ የሚሆን መሆኑን መግለጽ እፈልጋለሁ። እነኚህ የአይነት ድጋፎች የምግብ እህል፣ አልባሳት፣ መጠለያዎች፣ መመገቢያና ማብሰያ፣ የተለያዩ ቁሳቁሶች፣ በተለይም ደግሞ የሕክምና መሳሪያዎችና መድኃኒቶችንም ጭምር ያካተተ መሆኑን ከዚህ ጋር አያይዤ ማንሳት እፈልጋለሁ። በዚህ ድጋፍ ላይ የተለያዩ የውጭ መንግስታት፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ተቋማት፣ ግለሰቦች፣ ባንኮች ጭምር ርብርብ ያደረጉበት እንደሆነ ለማንሳት እፈልጋለሁ።
እንደ ክልሉ መንግስት መረጃም አስክሬናቸው ያልተገኙ 6 ሰዎችን ጨምሮ በአደጋው የሞቱ ሰዎች ቁጥር በጠቅላላው 249 እንደሆነ ታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በኦሮሚያ ክልል በምዕራብ ወለጋና ቄለም ወለጋ ዞኖች የስልክ አገልግሎት ረዘም ላለ ጊዜ መቋረጡ በኢኮኖሚያዊና የነፍስ አድን እንቅስቃሴዎች ከፍተኛ ተጽዕኖ እያደረሰ መሆኑን ነዋሪዎች ተናገሩ። የአገልግሎቱ መቋረጥ ከአካባቢው የጸጥታ ችግር ተዳምሮ በከፍተኛ ሁኔታ የተከሰተውን የወባ ወረርሽኝ ለመቆጣጠር የሚደረገውን ጥረት እያደናቀፈ መሆኑንም ነው የገለጹት። በሁለቱ ዞኖች በሚገኙ በርካታ ወረዳዎች የስልክ አገልግሎት ከሁለት ዓመታት በላይ ተቋርጧል። ነዋሪዎች ባነሱት ቅሬታ ላይ ከኢትዮ ቴሌኮም ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝር አላት።
በኦሮሚያ ክልል ምዕራብና ቄለም ወለጋ ዞኖች የሚገኙ የተለያዩ ወረዳዎች ነዋሪዎች ለአሜሪካ ድምፅ እንደገለጹት የቴሌኮም አገልግሎት ለዓመታት በመቋረጡ ለዘርፈ ብዙ ችግሮች ተጋልጠዋል። የቄለም ወለጋ ዞን አንፍሎ ወረዳ ነዋሪ መሆናቸውን የገለጹትና በደህንነት ስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ የአገልግሎቱ መቋረጥ እያስከተለ ነው ያሉትን ችግር አብራርተዋል።
በቄለም ወለጋ አንፍሎ ወረዳ ህብረተሰቡ በመሰረተ ልማት ችግር እየተሰቃየ ነው። ላለፉት 3 ዓመታት የወረዳው ህብረተሰብ የስልክ አገልግሎት ተቋርጦበት ችግር ውስጥ ነው። ለምሳሌ አንድ እናት ምጥ ቢይዛት አምቡላንስ ለመጥራት ችግር ነው። ኔትወርክ ስለሌለ ተሸክመን 3 ሰዓት በእግር ተጉዘን የመኪና መንገድ ላይ እንደርሳለን። በዚህ መካከል በርካታ ችግሮች ይፈጠራሉ። መንግስት ለአንዳንዶቹ ወረዳዎች የጥገና ስራ እንዳደረገ ገልጿል። ነገር ግን አንፍሎ፣ ጊዳምና በርካታ ወረዳዎች ውስጥ ምንም የተሰራ ነገር የለም። በፊትም በጸጥታው ምክንያት ነው የተቋረጠው። እሺ እኛ እስከመቼ ነው ታጣቂዎች በአካባቢው ይንቀሳቀሳሉ ተብሎ የምንጎዳው?
ነዋሪዎቹ ባነሱት ቅሬታ ላይ ከኢትዮ ቴሌኮም ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ድርጅቱ በቅርቡ በሰጠው መግለጫ ግን በሀገሪቱ ምዕራባዊ ክልል ስራ ያቆሙ 87 የሞባይል ጣቢያዎችን ጥገናና አገልግሎት በተሳካ ሁኔታ ማደስ መቻሉን ገልጸዋል። የጥገናና አገልግሎቱ የምዕራብና ምስራቅ ወለጋ፣ ሆሮ ጉድሩና ቄለም ወለጋ ዞኖችን እንደሚጨምርም አስታውቋል። የምዕራብ ወለጋ ዞን ባቦ ወረዳ ነዋሪም በተመሳሳይ የደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ እርሳቸው በመኖሩበት ወረዳ አግልግሎቱ ከተቋረጠ አመታት መቆጠራቸውን አስረድተዋል።
ምዕራብ ወለጋ ባቦ ወረዳ ውስጥ ኔትወርክ የለም። አንዳንድ ጊዜ ተለቆ እናገኛለን፣ ወዲያው ደግሞ ያጠፋሉ። በጣም ከፍተኛ ችግር ህዝቡ ላይ ያስከተለ ነው። ምክንያቱም የወረዳው ህብረተሰብ ወደ ዞኑ ከተማ ጊምቢ ሄዶ ነው ስልክ የሚደውለው። እኔም ዛሬ ወደዛ ሄጄ ነው ደወልኩላቸው። በጣም ችግር ውስጥ ነን። አሁን በምዕራብ ወለጋ በርካታ ወረዳዎች በወባ ወረርሽኝ ስቃይ ውስጥ ናቸው። ይህን መረጃ እንኳን ለሚመለከተው አድርሰን መድኃኒት እንድናገኝ ለማድረግ ሁለት ቀን ይወስድብናል። ወደ ዞን መሄድ አለብን። በታጣቂው ምክንያት እኛ እንደ ህዝብ መቀጣት አለብን።
እኚሁ አስተያየት ሰጪ መንግስት የህብረተሰቡን ችግር ተገንዝቦ መፍትሄ እንዲሰጣቸው ተማጽነዋል። ሌላው የቆንዳላ ወረዳ ነዋሪም ተመሳሳይ ሐሳብ አንጸባርቀዋል።
ህዝቡ አስቸጋሪ ሁኔታ ውስጥ ነው ያለው። እኛ አሁን የምንጠይቀው የኢንተርኔት አገልግሎት አይደለም። የስልክ አገልግሎት ብናገኝ በቂ ነው። ህዝቡ ጨለማ ውስጥ እንዳለ ነው። ስለ ገበያ መረጃ የለውም። ሌላ አካባቢ ከቤተሰቦቹ ጋር ለመገናኘትም አይችልም። እናም መንግስት የእኛን ችግር ቢመለከት እንላለን።
ኢትዮ ቴሌኮም በበኩሉ በጸጥታ ችግር ምክንያት በአራት ወለጋ ዞኖችና ምዕራብ ሸዋ ዞን ውስጥ አገልግሎት ሳይሰጡ የቆዩ የቴሌኮም መሰረተ ልማቶችን በመጠገን ወደ ስራ ማስገባቱን ጠቁሟል። በተቀሩት አካባቢዎች ደግሞ ጥገናው ተጠናክሮ እንደሚቀጥል አስታውቋል። ነዋሪዎቹ ግን አገልግሎቱ የተመለሰው አንጻራዊ ሰላም ባለባቸው አካባቢዎች ብቻ መሆኑን ይገልጻሉ። በአካባቢያቸው ያለው የቴሌፎን መሰረተ ልማት በግጭቱ ምክንያት አለመጎዳቱንና የጥገና ስራ እንደማያስፈልግም ይናገራሉ። አገልግሎቱ የተቋረጠው በራሱ በመንግስት ነው ሲሉም ክስ አቅርበዋል። ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ።
ወባ የከፋ ጉዳት እያስከተለ መሆኑን የጤና ሚኒስቴር ገለጸ። በኢትዮጵያ የተከሰቱ የወባ የኩፍኝና የኮሌራ ወረርሽኞች ከፍተኛ ጉዳት እያስከተሉ መሆናቸውን የተባበሩት መንግስታትና የአገሪቱ ጤና ሚኒስቴር አስታውቀዋል። ትላንት ረቡዕ ለጋዜጠኞች መግለጫ የሰጡት የጤና ሚኒስትሯ ዶክተር መቅደስ ዳባ ወረርሽኞቹን ለመከላከል አስፈላጊ ግብዓቶች ተሟልተው በልዩ ትኩረት እየተሰራ ነው ሲሉ ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ደግሞ ዛሬ ባወጣው ሪፖርቱ በኢትዮጵያ እንደ አውሮፓ አቆጣጠር ከጥር ወር እስከ ሰኔ ወር ባሉት 6 ወራት ብቻ ከ2 ሚሊዮን በላይ ሰዎች በወባ መያዛቸውን አመልክቷል። በተጠቀሰው ጊዜ ውስጥ ባሉት 6 ወራት ብቻ 182 ሰዎች በወባ መሞታቸውም ተጠቁሟል። ፀሐይ ዳምጠው ዝርዝር አላት።
በኢትዮጵያ በወረርሽኝ ደረጃ እየተዛመቱ ናቸው ያሏቸው የወባ የኩፍኝና የኮሌራ በሽታዎች በህብረተሰቡ ጤና ላይ ከፍተኛ ስጋት ፈጥሯል ሲል የጤና ሚኒስቴር በሰጠው መግለጫ አስታውቋል። በተለይ የወባ ወረርሽኝ ያለወትሮ ይበልጥ እየተስፋፋና የህብረተሰቡን ጤና እየጎዳ መሆኑን ሚኒስቴሩ አመልክቷል። የጤና ሚኒስትሯ ዶክተር መቅደስ ዳባ የጉዳቱን መጠን እንደሚከተለው አብራርተዋል።
አገራዊ የሆነ መልክዓ ምድራችን በተለይ ወደ 69% የሚሆነው ህዝባችን በእንደዚህ አይነት ቦታዎች ለወባ ተጋላጭነት ከሚያጋልጡ ቦታዎች ውስጥ እንደሚኖር ይታወቃል። በባለፉት የዝናብ ወራት በባለፉት አመታት ካሉት የዝናብና የአየር ንብረት ሁኔታዎች ስንመለከት ደግሞ እነዚህ ወቅቶች ከበፊቱ የተለየ ተጋላጭነትን እንደሚጨምሩ እየጨመሩም እንደሆኑ ያሉን መረጃዎች ያመለክታሉ። በባለፈው አንድ ወር ብቻ ብንመለከት እንግዲህ ወደ ከ700,000 በላይ ህሙማኖችን ህክምና እንዲያገኙ እንዲታዩ አድርገናል። እንዳገርም እንግዲህ በተለይ በዚህ አንድ አመት ውስጥ ስንመለከት ጫናዎቹ ከፍ ብለው ይታያሉ ብለን የለየናቸውና በዚህ በወባ በሽታ ተጋላጮች የጨመሩበት 222 ወረዳዎችን ለይተን በአስር ክልሎች ውስጥ ጠንካራ የሆነ የመልከታ የክትትል የቅኝት ስራዎች እየሰራን ያለ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻም ባወጣው ሪፖርቱ በኢትዮጵያ እንደ አውሮፓውያን አቆጣጠር 2024 ከጥር ወር እስከ ሰኔ ወር ባሉት 6 ወራት ውስጥ ብቻ ከ2 ሚሊዮን በላይ ሰዎች በወባ መያዛቸውን አመልክቷል። እንደ ኦቻ ዘገባ በወባ በሽታ ከተያዙት ሰዎች 35 በመቶዎቹ ከኦሮሚያ ክልል ናቸው። የወረርሽኙን ጉዳት ለመከላከልና ለመቀነስ ሚኒስቴር መስሪያ ቤቱ የተቀናጀ ስራ ጀምሯል ሲሉ ዶክተር መቅደስ በመግለጫቸው ላይ አብራርተዋል።
የሳምንቱ ከክልል አመራሮች በተለይ ከክልል ጤና ቢሮ ኃላፊዎችና በዚህ በቅኝት ስራ ላይ ከሚያግዙን ባለሙያዎች ጋር በመሆን ምን ላይ እንዳለን፣ ምን ያህል ታካሚዎችን ማስተናገድ እንደቻለን፣ የመከላከል በተለይ መከላከል ላይ አተኩረን መስራት ስለምንፈልግ ምን አይነት የመከላከል ስራዎች እንደተሰሩ፣ ህብረተሰብ ማነቃቃት፣ ማስተማር፣ የሚያስፈልጉ ግብዓቶቻቸውን የተጠቀሙ እንደሆነ ቅኝት ማድረግ፣ ማገዝ፣ መሰራጨት የሚገባቸውን አጎበርና ሌሎች መድኃኒቶችም የኬሚካል ርጭቶችም እንዲካሄዱ ብዙ ምልከታዎችን እያደረግን ነው።
ከዚህ ቀደም የአሜሪካ ድምፅ ያነጋገራቸው በኦሮሚያ ክልል የምስራቅ ወለጋ ዞን ነዋሪዎች የወባ በሽታ እያስከተለ ያለው ጉዳት በአካባቢው የቀጠለው ግጭት ካስከተለው የከፋ ነው ሲሉ መግለጻቸው ይታወሳል። የወባ ወረርሽኝ እያስከተለ ያለው ጉዳት ከፍተኛ መሆኑን የተናገሩት ዶክተር መቅደስም በመድኃኒት አቅርቦት ላይ ትኩረት ተደርጎ እየተሰራ ነው ብለዋል።
የመድኃኒት አቅርቦታችንን በመጨመር ከዚህ በፊት ከያዝነው ቁጥርም ጨመር አድርገን ለመያዝ ብዙ ስራዎችን አድርገናል። ለዚህም ነው እንግዲህ በባለፈው ከያዝነው ቁጥር በበለጠ የጸረ ወባ መድኃኒቶችም ተገዝተው ስርጭቶችን ለእያንዳንዱ ክልሎች ለማድረስ ሰርተናል። ከስድስት ሚሊዮን በላይ የሚሆኑ ህሙማንን ማከም የሚያስችል የጸረ ወባ መድኃኒቶችን ወደ ሀገር ውስጥ በማስገባት እነዚህ መድኃኒቶች በየክልሉ ለማሰራጨት ሰርተናል። እንደዚሁ እንደ መረጃ እንዲሆናችሁ ከ7 ሚሊዮን በላይ የሚሆኑ የፈጣን የመመርመሪያ በተለይ ወባን ሲሆን መመርመሪያ ኪቶች ያስፈልጉናል። ያንን የሚያግዙ ከ7 ሚሊዮን በላይ የሚሆኑ መመርመሪያ ኪቶችን፣ ግብአቶችን እንዲገቡ አድርገናል።
በተመሳሳይ የኩፍኝና የኮሌራ ወረርሽኞችንም ለመከላከል ስራዎች መጀመራቸውን ሚኒስትሯ ጠቁመዋል። የዛሬው የዩኤንኦቻ ሪፖርት እንደሚያመለክተው በሀገሪቱ 9 ክልሎች ውስጥ በሚገኙ ከ151 በላይ ወረዳዎች ከ21000 በላይ ሰዎች በኮሌራ ተይዘዋል። 182 ሰዎች ደግሞ በበሽታው ለህልፈት ተዳርገዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ቀጣዩ ዘገባችን ወዲህ ወደ ዩናይትድ ስቴትስ ያመጣናል። ትራምፕ ስለ ሃሪስ የዘር ማንነት ጠየቁ። በአሜሪካ ፕሬዝደንታዊ ፉክክር የሪፐብሊካን እጩ ዶናልድ ትራምፕና የዲሞክራቲክ እጩ ካማላ ሃሪስ ሁለቱም በምርጫ ዘመቻቸውን በማካሄድ ላይ ይገኛሉ። ትራምፕ ስለ ሃሪስ የዘር ማንነት ጥያቄ ሲያቀርቡ፣ ሃሪስ ደግሞ ትራምፕን እንዲከራከሯቸው ጠይቀዋል። ለምርጫው ከ100 ቀናት ያነሰ ጊዜ ባለበት ውስጥ የምርጫ ሁኔታ ምን እንደሚመስልና መራጮች ስለ እጩዎች ምን እያሉ እንደሆነ የቪኦኤው ስካት ስተርን ያጠናቀረው ዘገባ እንደሚከተለው ይቀርባል። የሪፐብሊካኑ እጩ ዶናልድ ትራምፕ ድጋፋቸውን በመቀያየር በሚታወቁት እንደ ፔንሲልቬኒያ በመሰሉ ቁልፍ ግዛት ላሉ ደጋፊዎቻቸው የዲሞክራቲክ ተቀናቃኛቸው ሊሆኑ የሚችሉትን ተፎካካሪያቸውን አስመሳይ ናቸው ብለዋል።
The radical left Democrat party bosses have installed a puppet candidate to fight only for themselves. Kamala Harris got 0 votes.
አክራሪዎቹ የዲሞክራት ፓርቲ አለቆች ለራሳቸው ብቻ የምትታገል አሸንጉሊት አስመዝግበዋል። ካማላ ሃሪስ 0 ድምጽ አግኝታለች። እሷ ሙሉ በሙሉ ተጽፎ የተሰጣት የምትናገር በለጋሽ ድርጅቶችና መንግስታችንን በቢሊዮንና በቢሊዮን የሚቆጠር ዶላር በሚግጡ ዘመቻዋን በፈጠሩት የፖለቲካ ስልጣን ደላሎች በባለቤትነት የያዟትና የሚቆጣጠሯት ናት።
ቀደም ብሎ ትራምፕ ከጥቁር ጋዜጠኞች ጋር እናታቸው ህንዳዊ አባታቸው ጥቁር ስለሆኑት ሃሪስ የዘር ማንነት ጥያቄ ያቀረቡበት አወዛጋቢ ስብሰባ ነበራቸው።
She was always of Indian heritage and she was only promoting Indian heritage. I didn't know she was.
ሁልጊዜም የህንድ ዝርያ ነበራት። የህንድ ተወላጅነቷን ብቻ ነበር የምታስተዋውቀው። ከጥቂት አመታት በፊት ጥቁር ስለሆነችበት ጊዜ ድረስ ጥቁር ስለመሆኗ አላወቅኩም ነበር። እና አሁን ጥቁር በመባል እንድትታወቅ ትፈልጋለች። ስለዚህ አላውቅም
ህንዳዊ ነች ወይስ ጥቁር ነች?
ሃሪስ ለረጅም ጊዜ እንደ ጥቁርና ደቡብ እስያ አሜሪካዊ ተወላጅነታቸው ይታወቃሉ። የዲሞክራቲክ ፕሬዝደንታዊ እጩ ከሆኑበት ጊዜ ጀምሮ በብሉምበርግ ኒውስ እና ሞርኒንግ ኮንሰልት በተባሉ የፖለቲካ አስተያየት ድምፅ መቀበያ ተቋማት መሰረት በተለይም በወጣቶች በጥቁሮችና የሂስፓኒክ መራጮች ዘንድ ድጋፋቸውን በመቀያየር በሚታወቁት 7 ቁልፍ ክፍለ ግዛቶች እንኳ ሳይቀር ከፍተኛ ድጋፍ በማግኘት ከትራምፕ ጋር የተስተካከለ ድምፅ አግኝተዋል። እንዲህ ይላሉ ካማላ ሃሪስ።
So the momentum in this race is shifting.
በዚህ ውድድር ውስጥ ያሉ ሁኔታዎች በፍጥነት እየተቀየሩ ነው። ዶናልድ ትራምፕ ያ እየተሰማቸው ስለመሆኑ ምልክቶች አሉ። ያንን አስተውላችሁት ይሆናል።
ሃሪስ ከትላንት በስቲያ ማክሰኞ በጆርጂያ በተካሄደው የድጋፍ ሰልፍ ላይ ትራምፕ ስለሳቸው የሚናገሩት ብዙ ነገሮች ያላቸው ቢያስመስሉም በታቀደው መሰረት በመስከረም በሚደረገው ክርክር ላይ ግን ተገኝተው መከራከር አይፈልጉም ሲሉ ተናግረዋል።
You'll reconsider to meet me on the debate stage.
ስለዚህ ዶናልድ በክርክር መድረክ እኔን ስለመግጠም እንደገና እንደሚያስቡበት ተስፋ አደርጋለሁ። ምክንያቱም አንድ አባባል አለ፣ የምትናገረው ነገር ካለ ለራስህ ፊት ለፊት ንገረኝ።
ሃሪስ በመጪዎቹ ቀናት ለምክትል ፕሬዝዳንት ያጫቸውን እንደሚያሳውቁ ይጠበቃል። ከትራምፕ የተሻሉ መሆናቸውን ለመራጮች ለማስረዳትም የቺካጎው የፓርቲው ጠቅላላ ጉባኤ ከፊታቸው አለ። በሰሜን ካሮላይና መራጭ የሆኑት ዋንዳ ቼሪ የዲሞክራቲክ ፓርቲ እጩ ከፕሬዝዳንት ጆ ባይደን ወደ ሃሪስ በመቀየሩ በጣም እንደተደሰቱ ይናገራሉ።
I'm glad that the president realized that we need somebody younger to
ፕሬዚደንቱ ሀገሩን የሚመራ ወጣት ብልህና ለመወዳደር ፈቃደኛ የሆነ ሰው እንደሚያስፈልገን ስለተገነዘቡ ደስ ብሎኛል።
የጆርጂያ መራጭ ቲ ስታንሊ ግን ሃሪስ ፕሬዚደንት ለመሆን ዝግጁ ናቸው ብለው አያምኑም።
በመጀመሪያ እጩዋ መሆኗ ራሱ በእውነት ለኔ አስፈሪ ነው። ምክንያቱም በመጀመሪያ ደረጃ ፕሬዝዳንት ለመሆን አልተዘጋጀችም። አሁን ግን ኮዲዮ ፕሬዝዳንት ሆነች ይመስላል።
የጆርጂያው መራጭ ፊል ኦን ቤ ሃሪስ የፕሬዝዳንታዊ ውድድሩን እንደገና ህይወት ዘርተውበታል ይላሉ።
I will vote for her and I'm excited to do so.
ለሳቸው ድምጽ ሰጣለሁ። ይሄን በማድረግም በጣም ደስ ብሎኛል። በአጠቃላይ በተወሰኑ ጉዳዮች ላይ ትንሽ ለዘብተኛ ናቸው በያስባለሁ። ነገር ግን ዲሞክራሲያችንን ለመጠበቅ በርግጠኝነት እሳቸውን መርጣለሁ።
የካሊፎርኒያ መራጭ ማሪኗ ጆርጅ ትራምፕ ያላቸው ድጋፍ ማንኛውንም ተፎካካሪ ለማሸነፍ በቂ ነው ይላሉ።
Even with Kamala Harris coming in, anyone they put they're not going to win.
ካማላ ሃሪስ ውድድር ውስጥ ገብተው እንኳን ቀርቶ ማንንም ቢያስገቡ አያሸንፉም። የሚተርፈው ነገር ቢኖር ዲሞክራቲክ ፓርቲውን የበለጠና በፍጥነት እንዲወድቅ ማድረግ ብቻ ነው። ስለዚህ እያደረጉት ያለው ነገር ሁሉ ለሪፐብሊካኖች ጥሩ ነው።
በሀገር አቀፍ ደረጃ የብሉምበርግ የህዝብ አስተያየት እንደሚያሳየው ምርጫው ሊካሄድ ከ100 ቀናት ባነሰ ጊዜ ውስጥ ሃሪስ እና ትራምፕ ያላቸው ድጋፍ መሳ ለመሳ መሆኑን አመልክቷል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ወጣት አፍሪካውያን መሪዎችን በየአመቱ የሚያሰባስበው የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ስለመካሄዱ ይሆናል። ወጣት አፍሪካውያን መሪዎችን በየአመቱ የሚያሰባስበው የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ተካሂዷል። ይህ ጉባኤ በልዩ ውድድር ውስጥ አልፈው የተመረጡ ወጣቶች በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ለሳምንታት የቀለም ትምህርትና አመራር ስልጠናዎችን የሚወስዱበት ልዩ መርሃ ግብር ነው። ዘንድሮ 10ኛ ዓመቱን በደፈነው መርሃ ግብር ላይ ኢትዮጵያን ጨምሮ ከሳሃራ በታች ከሆኑ አገራት የመጡ ወደ 1000 ገደማ ወጣቶች ተሳትፈዋል። ከኢትዮጵያ ከመጡ 20 በላይ ወጣቶች መካከል ከተወሰኑት ጋር ሀብታሙ ስዩም በቆይታቸው ዙሪያ አጭር ውይይት አድርጓል። አስቀድመው ራሳቸውን ያስተዋውቃሉ።
እሺ አመሰግናለሁ አቤላ ዳነ ባላለው የምሰራው ባውን ላይ በኢትዮጵያ ሰብአዊ መብት ኮሚሽን የጋምቢላ ጽፈት ቤት አስተባባሪውኝ እየሰራው አገኛለሁ የመጣውበት ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ። ሶ ዛሬ ወደ 6 ሳምንት አካባቢ የሚሆን በሲቪክ ኢንጌጅመንት ላይ የተለያዩ ስልጠናዎችን ሳይት ቪዚቶችን ስናደርግ ቆይተናል ማለት ነው።
ስሜ ዶክተር ራምዚ ዩሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው እና እኔ ቆየሁት ቆይታ የነበረው በዩኒቨርሲቲ ኦፍ ሚነሶታ ነበረ። በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። 6 ሳምንት ጥሩ የሆነ ቆይታ በሚነሶታ አሳልፌያለሁ።
ህሊና የሐሳብ እባላለሁ። ጠቅላላ ሐኪም ነኝ። የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማህፀን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሺፕ ኤንድ ሲቪክ ኢንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው።
ፓስካ ሽመልስ እባላለሁ። ሐኪም ነኝ። በሊደርሺፕ ኤንድ ቢዝነስ ዩኒቨርሲቲ ኦፍ ነቫዳ ሪኖ ነው የመጣሁት። ህክምና ላይ እየሰራሁ አይደለም፣ ከዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት።
ሰፎኒያስ እባላለሁ። ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን የምሰራው አዲስ አበባ ውስጥ ሚዚየም ፎር ዘ ዩናይትድ ኔሽን ለሚባል ኢንተርናሽናል ኤንጂኦ የካንትሪ ኪሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬዲንግ እና ቴክኖሎጂ ዲቨሎፕመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት። ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፍኩት።
ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅለል ያለ ሀሳባቸውን አስቀድመው ያጋሩናል።
በጣም ቆንጆ ቆይታ ነው ያሳለፍነው። ምናልባት የአብዛኞቻችን ቆይታ ተመሳሳይ ሊሆንበት የሚችልበት ነገሮች አሉ። አብዛኛዎቹ አካዳሚክ ሴሽኖች አሉት፣ ጥሩ የሆኑ በትልልቅ ዩኒቨርሲቲዎች ውስጥ የተለያዩ አካዳሚክ የሊደርሺፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው ዓላማቸው የግል የሊደርሺፕ ብቃታችን የማሳደግ ቢሆንም ከዛም አልፎ አካዳሚካል እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ እስኪል የመስጠት አቅማቸው ከፍተኛ ነበር።
እኔ ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለሁበት ቦታ፣ ግን ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች በጣም የሚገርም ጭንቅላት ነው ያላቸው። የሚሰሩት ነገር በጣም ይገራርማል። ብዙ ሀሳብ ነው የወሰድኩበት እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበረው፣ እርስ በርስ በጣም እየተማማርን ነበረ። ከሰዓት ላይ ማታም አብረን ነበር ሆቴል የነበር ነው እና አብረን ቁጭ ብለን በጣም ብዙ የምንረዳዳበት ነገሮች ነበሩ። ስለዛ ለእኔ በጣም ከምንም በላይ የጠቀመኝ ነገር ነገ ከነገ ወዲያ ስራዬን ላስፋፋ ብል ወደ ተለያዩ አፍሪካ ሀገሮች፣ በተለይ ዲጂታል ላይ የምሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላል እና በጣም ብዙ ኮኔክሽን የፈጠርኩበት።
እኔ ሊደርሺፕ ኤንድ ሲቪክ ኢንጌጅመንት ላይ ነበር የነበርኩት። ሶ ምንድን ነው ትልቁ የተማርኩት ነገር፣ ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመር ያለብን የሚለውን ነው። ዩዥዋሊ የሆነ ፕሮጀክት ስንጀምር ሄደን እኛ ራሳችን ቀርጸ ነው ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው። ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽና ከዛ ብንመለስ ስለሚያውቁንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚኒቲ ቢልዲንግ ላይ እንዴት ከኮሚኒቲው መጀመር እንዳለብን ነው ትልቁ የወሰድኩት ነገር። ሌላ ደግሞ ስለ ራሳችንም ላይክ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለእኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለውን አይቼበታለሁ።
እኔ በበኩሌ እዚህ ኤክስፒሪየንሱ ላይ ያየሁት አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት። ላይክ የሚሰራውን ብቻ ሳይሆን የማይሰራውንም ይሄ እኛ ጋም እየሰራ አይደለም የሚል አይነት ኤክስፒሪየንስም ያለው እይታ ነው። እና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ፣ እነሱም ቻሌንጅ እንዳላቸው፣ ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው። እና ላይክ ሞሮፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ ሀገርም አይቀየርም እኛም ኮምፕሊት ያንቀየርም፣ ግን የእይታ ሺፍት ኦፍ ማይንድ ሴት እና የእይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት።
አሜሪካ ውስጥ ያሉ ኮሚኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያዩ ቦታዎች ላይ በመሄድ ያየንበት አጋጣሚና እድሎች ተፈጥረውልናል። በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅም የሚችሉ የህዝብን ፒፕል ኢንተረስትን ቅድሚያ ያደረጉ አሰራሮች አሉ በዚህ በአሜሪካ ሀገር። ይህን ነገር የመማር የማወቅ ከተለያዩ ኮሚኒቲ ሰርቪስ ላይ ኢንጌጅ ካደረጉ ሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የእነሱን ኤክስፒሪየንስ የእነሱን ልምድ የእነሱን እውቀት የተጋራንበት ሁኔታዎች አሉ።
እየተከታተላችሁ ያላችሁት ከዘንድሮው የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያን ወጣቶች ጋር የምናደርገውን አጭር ውይይት ነው። ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንጻር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል።
ያው ብዙ ተግዳሮቶች አሉ በሀገራችን። ለምሳሌ እኔ ቅድም እንደተገለጽኩት በሰብአዊ መብት ስራ ላይ የተሰማራው ባለሙያ ነኝ። ይህንን የሰብአዊ መብት ስራዎች በምንሰራበት ጊዜ የሚያጋጥሙ የተለያዩ ተግዳሮቶች አሉ። በተለይ ሀገራችንም አሁን ካለበት በተለያዩ ቦታዎች ላይ ከሚከሰቱ ግጭቶች የተነሳ ያሉት የሰብአዊ መብት ስራዎች ብዙ ተግዳሮቶችና ቻሌንጆች አለበት። ነገር ግን አንድ የወሰድኩት ትምህርት ምንድን ነው፣ እዚህ በአሜሪካ ውስጥ ያለው የሲቪል ራይትስ ሙቭመንት አሁን ያለበት ደረጃ የደረሰው ያለ ምንም ተግዳሮት አይደለም። ብዙ ተግዳሮቶችን አሳልፈዋል። እነዚህን ተግዳሮቶች ኦቨርካም የሚያደርጉበትን መንገዶች ስማር ቆይቻለሁ። በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም እንኳን ቢኖሩም በተለያየ መልክ በተለያየ ሳይድ ያሉ ተግዳሮቶች ቢኖሩም እስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸውን ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ።
ሁሉንም ፕሮብሌሙ በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ። ሌላ አንድ ፕሮጀክት አለኝ። ፕሮጀክቱን ደግሞ ለማሳካት ኢንቫይት ያደረኳቸው ፕሮፌሰሮች አሉ። ሆፕፉሊ ዊሊንግ ሆነው ይመጣሉ። ምንድን ነው አላማው? በካንሰር ስፔሻሊ በፕሮስቴት በፊኛ ብላደር ካንሰር እና አድቫንስድ የሆኑ አንዳንድ የሰርጀሪ ችግሮች አሉ እኛ ፌስ የምናደርጋቸው ዴይ ቱ ዴይ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጌያቸዋለሁ። እና ቪዚተር ፌሎሺፕ ፕሮግራም ፕሮፌሰር ፌሎሺፕ ፕሮግራም የሚል ኮንሴፕት ነው። ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን ኢንተረስትድ የሆኑ ፕሮፌሰሮች አሉ። ስለዚህ አገርንም አትሊስት በሆነ መንገድ ለማሳደግ የሚጠቅም ነገር ነው እና ሆፕፉሊ ይሄ ፕሮግራም ተሳክቶ ከመጣ በጣም ብዙ ህይወታቸውን መታደግ እንችላለን።
ተማርኩት አብሮ መስራት ነው ማለት። እኔ የማውቃቸው ነገሮች አሉ፣ ለምሳሌ ከሱ መማረው ብዙ ነገር አለ እና አብረን የምንሰራ ከሆነ የሆነ ፓርት እኔ የማውቀው ፓርት ሊሚትድ ነው። የሆነ ሰዓት ላይ የኔ ኖሌጅ ይቆማል ማለት። የሆነ ሰው ካልተጨመረበት እስከ የሆነ ድረስ ብቻ ደርሼ ነው የምቆመው። ግን አብረን የምንሰራ ከሆነ የሆነ ትልቅ ቦታ እንደርሳለን። ከአፍሪካ አብረውን ከነበሩ ፌሎች ጋርም ኢቨን ኢትዮጵያ ውስጥም ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩ።
ተግዳሮት አጋጥሞኝ የነበረው በዋነኛነት ስድስቱን ሳምንት ላይ ስሰራ የነበረው እንጀራዬ ላይ ነው እና ማሳደግ አለብኝ ራሴን ብዬ አስባለሁኝ። በጣም አሁን ሰርቭ እያደረግናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገር እና እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው። አሁን ወደ በመቶዎች የሚደርሱ ሰዎች ነው በየቀኑ ምንት የምናደርገው የምናገለግለው እና እንዴት ነው ወደ ሺዎች የምንደርሰው ወደ ሚሊዮኖች የምንደርሰው የሚለውን ነገር እና አንድ ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኘኋቸው ሰዎች ጋር። በቅርቡ እንግዲህ ከእግዚአብሔር ጋር ይሳካል ብዬ አስባለሁኝ። ያላየኋቸውን አስተሳሰቦች እንዳያድርጎኛል እነሱ የደረሱበትን ከምግብ ጋር የተያዘ በምን መልኩ ነው የሚሰሩት የሚለውን ነገር እንዳያደርጎኛል እና እሱ ፓርት ላይ ነው በጣም የተጠቀምኩት።
አብዛኞቻችን ፕሮፖዛሎችን አዘጋጅተናል። ስንመለስ ኢምፕሊመንት ማድረግ የምንፈልጋቸው ሀሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደግሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን፣ እንዴት ሶልቭ ልናደርገው እንችላለን ብለን ያሰብነውን ሀሳቦች ለማስቀመጥ ችለናል። ለዚህ በጣም መሰረታዊ ነገር የስኪል ጉዳይ ነው፣ የአንደርስታንዲንግ ጉዳይ፣ የኦርጋናይዜሽናልም ይሁን የግለሰብ የመሪነት ብቃት ነው። እኛ ኮርስ ነው የሊደርሺፕ ኮርስ አንዱ ስትሬንግዝን ቤዝድ ሊደርሺፕ ይባላል። ይሄኛው የእኛን ጠንካራ አቅም በማወቅ እሱ ላይ በመስራት ለፕሮብሌሙ ሶልቭ ለማድረግ ራሳችንን የምናበቃበት አካሄድ ነው። ስለዚህ በፎከስ ፕሮጀክታችን አንዱ ሀገራችን ውስጥ ያለውን ተግዳሮት ለመፍታት የምንችልበትን እስኪል አግኝተናል ብዬ አስባለሁ።
ሀሳባችሁን ላጋሩን ሁሉ በእጅጉ እናመሰግናለን። ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የትስስር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል።
ትልቅ እድል ወይ መልካም አማራጭ ነበር።
ብዝሃነትን ያማከለ ነበረ።
በጣም አይን ከፋች የሆነ እድል ነበር።
በጣም ጥሩ ጊዜ ነበር።
ለእኔ አስተማሪና አነቃቂ ነበር።
በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ውድነት ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የስራ መስኮች ላይ መሰማራት መጀመራቸውንና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ መምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ አሁንም መንግስት በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። አስማማው አየነው በዚህ ጉዳይ ተከታዩን ዝግጅት አዘጋጅተዋል።
በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙልጌታ ጓንጉል ከአስር ዓመት በፊት ይህን እድል ሲያገኝ የተሰማው እንዲህ ያስታውሳል።
ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ እያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገህ ስትነሳና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሃየር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር።
መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዘግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው።
ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር። ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር፣ የትምህርት ስንሰጣቸው አቀባበላቸው ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱን። አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢ በጣም የሆነ ሲሄድ የትምህርት እንትኑም እየወደቀ ሄደ።
በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆኖ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል።
መሰረታዊ የሆነውን ፍላጎትን በአሟላት አይታሰብም። ጫማ መግዛት ለራስ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አችልም እና አሁን ምናልባትም እንደውም ልጆችህ እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት እዚህ ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሬስቴጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን የከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም።
ምንም እንኳን የደሞዝና ጥቅማጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ.ም በተተገበረው የስራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው።
ዩኒቨርሲቲ መምህራንም በየዩኒቨርሲቲው ያሉና ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ጊዜ ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርታይም ስራ ሲሰሩ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህን ያካተቱ 2013 ላይ ተነሶ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ የመሳሰሉ ምላሽ አግኝተዋል። የምራ ቤትም ምላሽ እንሰጣለን ብሎ መንግስት ያው እሱ በቶሎ ተፈጻሚ አልሆነም።
ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ።
አንድ ሰው አስፓየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጀኔሬሽን እየተሻለ ነው የሚሄደው። በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የማያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል እና ይሄኛው ደግሞ ቀስ ብሎ አንዴ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ በመሄዱ በተማሪ ባህልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት ያንን መንግስት መስበር አልቻለም።
በአዲስ አበባ ዩኒቨርሲቲ ከ25 ዓመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ህይወት መምህር ተመራማሪ፣ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኤምሬትስ ሽብሩ ተርላም የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሁፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ።
ለምሳሌ የራሴን ቦስ በማገኘው ደሞዝ በሰርኬ ልጆች የግል ትምህርት ቤት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይታን ጊዜም ስናስተምር የምናገለግል የኢትዮጵያን ህዝብ ሀገር እንጠቅማለን ተብሎ ታስቦ ነው ከውጭ ውጭ ሀገር አንቆይም ብለን ሁላችን ወደ ሀገር ተመለስ። አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረም ወገንን በላ ያልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንደው መደበኛ አይነት አገልግሎት ስለሚያውል እንኳን የመኪና ቤንዚን መግዣ የሚበቃ አይደለም። እና ያን ጊዜ የነበረው መስተጋብር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው። ማወቅም የስልጣን መድረክ እንጂ የትምህርት ገበታ እየመሰለ አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም፣ ለመገመትም ያዳግታል።
የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ.ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸውን ይናገራሉ።
አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የሚስተዋለው። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። ዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው።
በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብሮ ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ።
እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለብን። ለምን ታሪክ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር ኢኮኖሚውም እንዳለ ሆኖ በትምህርት ፖሊሲዎች ችግር ይመጣል። እኔ ዩኒቨርሲቲ ውስጥ ከገባሁ በ18 ዓመት ውስጥ ሜቢ 10 ጊዜ ወይም 9 ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተገኘ ማለት አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው። ተጠምቶ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ዛሬ ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ዋና አዘጋጃችን ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረን ከተሳተፉት መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። ጤና ይስጥልን።